ይህ የአሜሪካ ድምፅ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከዋሽንግተን ዲሲ የሚተላለፍላችሁ የሚያዝያ 1 ማክሰኞ ምሽት 2016 ዓ.ም መሰናዷችን ጀምሯል። በጀልባ መስጠም አደጋ 38 ኢትዮጵያውያን ፍልሰተኞች ሞቱ።
ክስተቱ አሳዛኝ ነው። ይህን ደግሞ ይበልጥ ከባድ የሚያደርገው በአሁኑ ወቅት መንግስት በሶስተኛ ዙር በተለያዩ የሳውዲ መቆያ ጣቢያዎች ውስጥ በስር የሚገኙ ወደ 70,000 የሚሆኑ ኢትዮጵያውያኖችን ለማስመለስ ጥረት እያደረገ ባለበት ሰዓት መሆኑ
ዘገባ አለን። በሌላ በኩል በባህር ዳር በተፈጸመ ጥቃት 5 ሰዎች መገደላቸውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችንም ወደ እናንተ የምናደርስ ይሆናል። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድታመሹ መንጋብዛችሁ መሰናዶውን በመምራት ኤደን ገረመው፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር፣ ጽዮን ግርማ ዋና አዘጋጇ ናት። እንዲሁም ደግሞ እዚሁ ስቱዲዮ ውስጥ አሉላ ከበደ ዜናውን ለማንበብ አብሮኝ ይገኛል። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁኑ ለምሽቱ ወደ ያዝናቸው ዜናዎች እንሻገራለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በኮሬ ዞን 2 ሲቪሎች በታጣቂዎች ተገደሉ። የጋምቤላ ክልል 4 ከፍተኛ አመራሮችን ከኃላፊነት አነሳ። የዩናይት ስቴትስን የደህንነት ማስጠንቀቂያ ተከትሎ 2 የአየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙት። የሚሉት ይገኙበታል። አሁን ወደ ዝርዝሩ። በኮሬ ዞን 2 ሲቪሎች በታጣቂዎች መገደላቸው ተዘገበ። በደቡብ ኢትዮጵያ ክልል ኮሬ ዞን ውስጥ ትላንት ሰኞ በታጣቂዎች ተፈጸመ በተባለ ጥቃት 2 ሲቪሎች መገደላቸውን የአካባቢው ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ገልጠዋል። የጥቃቱ ፈጻሚዎች በኦሮሚያ ክልል ምዕራብ ጉጂ ዞን በገላና ወረዳ የሚንቀሳቀሱ ታጣቂዎች መሆናቸውን የኮሬ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳም ይንቀሳቀሳሉ በተባሉ ታጣቂዎች ከተገደሉት 2 የደቡብ ኢትዮጵያ ክልል የኮሬ ዞን ዶርባደ ቀበሌ ነዋሪዎች ውስጥ አንዱ በከብት ጥበቃ ላይ የነበረ የ13 ዓመት ልጃቸው እንደሆነም ወላጅ አባቱ አቶ አማራ አትያዴ ለአሜሪካ ድምፅ ተናግሯል።
ልጁ ከብት እያገደ ነበር። ከዛ 2 ሰዎች መጥተው ያዘግሎ ሄዱ።
ታጣቂዎቹ ከብቶቻቸውንም እንደዘረፉባቸው አቶ አማሪ አክለዋል። ከብቶቻቸውን በመጠበቅ ላይ ያሉ የተገደሉት ሁለተኛው የዶርባደ ቀበሌ ነዋሪም አቶ ይገዙ ባየ የተባሉ የ8 ልጆች አባትና አርሶ አደር እንደሆኑ የቀበሌው ነዋሪም አቶ ካቢና ሎሌ ገልጿል።
ሸነዎች አካል ለብሰው ይመጡና ጣፍ ላይ ወጥተው የሚያርሰው ይህንን ሁሉ እየገደሉ እንደዛ እየተሰቃዩ ነው አሉ። ትልቅ ችግር አለ። ከብት ማገድ በጣም ስቃይ ነው።
በደቡብ ኢትዮጵያ ክልል የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ ስለ ጥቃቱ ፈጻሚዎች ለአሜሪካ ድምፅ በስልክ አስረድተዋል።
ሽኔ በቡድን ተደራጅቶ 2 ሰዎች ጥበቃ ላይ በነበሩበት ከታችኛ በኩል መጥቶ ድርግሎ ወጥተዋል።
ከምዕራብ ጉጂ ዞን ገላና ወረዳም ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ስልካቸው ባለመስራቱ ለማካተት አልቻልንም። ይሁን እንጂ በአካባቢው ይንቀሳቀሳሉ ባሏቸው ታጣቂዎች የተነሳ ያልታጠቁ ነዋሪዎች ማኅበራዊና ኢኮኖሚያዊ እንቅስቃሴዎች ለማድረግ መቸገራቸውን ባለሥልጣናቱም መናገራቸውን የአሜሪካ ድምፅ መዘገቡ ይታወሳል። በነዋሪዎቹ ስሙ ከተነሳው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
በሌላ ዜና የጋምቤላ ክልል 4 ከፍተኛ አመራሮችን ከኃላፊነት ማንሳቱ ተገለጠ። በጋምቤላ ክልል ከሚስተዋለው የጸጥታ ችግር ጋር በተያያዘ በመንግስትም ሆነ በፓርቲ የተሰጣቸውን ተልዕኮ በአግባቡ አልፈጸሙም ያላቸውን 4 ከፍተኛ አመራሮች ከኃላፊነት ማንሳቱን የክልሉ መንግስት አስታውቋል። ለዝርዝሩ ገብረ ሚካኤል ገብረ መድን።
የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ትላንት ሰኞ መጋቢት 30 ቀን 2016 ዓ.ም ባወጣው መግለጫ በክልሉ ከሚታየው የጸጥታ መደፍረስ ጋር በተያያዘ ኃላፊነታቸውን አልተወጡም፣ ተልዕኮአቸውንም አልፈጸሙም በሚል የገመገማቸውን 4 ከፍተኛ አመራሮች ከስልጣን ማንሳቱን አስታውቋል። መግለጫው እንደሚያሳየው ከኃላፊነታቸው የተነሱት አመራሮች የክልሉ ፍትህ ቢሮ ኃላፊ አቶ አኳይ እቡቲ፣ የሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቾልኩን፣ የክልሉ የገጠር መንገዶች ባለስልጣን ዋና ዳይሬክተር አቶ ቢተው ዳክና የኑዌር ብሔረሰብ ዞን ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ቡኝ ኒያል ናቸው። ከተነሱት የክልሉ ከፍተኛ አመራሮች መካከል አንዱ የሰላምና የጸጥታ ቢሮ ኃላፊው አቶ ቾልኩን ባለፈው ሳምንት ለአሜሪካ ድምጽ በሰጡት ቃለ መጠይቅ ክልላዊ መንግስቱ የብሔር ግጭቶችን ቀስቅሷል፣ በድርጊቱም ተሳትፏል በተባሉ የጸጥታ መዋቅር አባላት ላይ እርምጃ እየወሰደ እንደሆነ ገልጸው ነበር። እየተወሰደ ነው ስለተባለው እርምጃ የክልሉ የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊው አቶ ኡጁሉ ጊሎ ተጨማሪ ማብራሪያ እንዲሰጡን ላቀረብንላቸው ጥያቄ ከጸጥታ ጋራ በተያያዘ የመጨረሻው ሪፖርት ከክልሉ የሰላምና ጸጥታ ቢሮ አልደረሰንም የሚል አጭር የጽሑፍ ምላሽ ሰጥተውናል። ቀደም ሲል የጋምቤላ ክልላዊ መንግስት ባወጣው ሌላ መግለጫም ካለፉት 2 ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ህገወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን አስታውቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ዓለም አቀፍ ዜና ዘገባዎች ስንሻገር በዓለም ገበያ በከፍተኛ መጠን እየናረ የመጣው የነዳጅ ዋጋን ይመለከታል። በጋዛው ጦርነት ከተኩስ አቁም ስምምነት ለመድረስ በእስራኤልና በሐማስ መካከል ሲካሄድ የነበረው ድርድር ያሳደረው ተስፋ መመናመንና ሜክሲኮ ለዓለም ገበያ በምታቀርበው ድፍድፍ ነዳጅ ዘይት መጠን ላይ ተጨማሪ ቅነሳ ለማድረግ የያዘችውን እቅድ ተከትሎ በዛሬው ዕለት የዓለም የነዳጅ ዋጋ መናሩ ተዘግቧል። ትናንት ሰኞ ካይሮ ላይ የተካሄደውን አዲስ ዙር የተኩስ አቁም ድርድር ተከትሎ በዓለም ዙሪያ በዓለም ገበያ የነዳጅ ዋጋ የማሽቆልቆል አዝማሚያ ማሳየት ቢጀምርም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በጋዛዋ የራፋ ግዛት ጥቃት የሚከፍትበት ቀን ተቆርጧል ካሉ በኋላ የአካባቢው ውጥረት ይረግባል በሚል አሳድሮት የነበረው ተስፋ እየመከነ መሆኑን ተንታኞች ይናገራሉ። የግጭቱ አለማብቃት ሌሎች አገሮችንም ወደ ጦርነቱ እንዳይስብ በተለይም ደግሞ ዋናዋ የሐማስ ደጋፊና በዓለሙ የነዳጅ አምራች አገሮች ድርጅት ኦፔክ ለዓለም ገበያ በምታቀርበው የነዳጅ መጠን በሶስተኛ ደረጃ ላይ የምትገኘውን ኢራንን እንዳያስገባ ያሳደረው ስጋት እንዲቀጥል ማድረጉም ተመልክቷል። በተጨማሪም የሜክሲኮ መንግስታዊ የነዳጅ ኩባንያ ፔሜክስ በየቀኑ ለዓለም ገበያ ከሚያቀርበው 330 ሺህ በርሜል መጠን ያለው ነዳጅ በመቀነስ ተጨማሪ ነዳጅ ለአገር ውስጥ ማጣሪያዎች ለማቅረብ የያዘው እቅድ አሳሳቢውን ሁኔታ ይበልጥ እንዳባባሰውም ተመልክቷል። ውሳኔውም ኩባንያው ለዩናይት ስቴትስ፣ ለአውሮፓና ለእስያ ተቀባዮቹ ያቀርብ የነበረውን ድፍድፍ የነዳጅ ዘይት መጠን በአንድ ሶስተኛው ይቀንሰዋል ተብሏል። ፔሜክስ አዲሱን ውሳኔውን ይፋ ከማድረጉ አስቀድሞም በያዝነው የሚያዝያ ወር ውስጥ በየቀኑ ከሚያቀርበው የነዳጅ መጠን በ436 ሺህ በርሜል ቀንሶ ነበር። የዩናይት ስቴትስን የደህንነት ማስጠንቀቂያ ተከትሎ 2 የአየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙ። ሞቃዲሾ ላይ ጥቃት ሊደርስ እንደሚችል አስመልክታ ዩናይት ስቴትስ ያወጣችውን የደህንነት ማስጠንቀቂያ ተከትሎ 2 ዓለም አቀፍ የአየር መንገዶች ዛሬ ማክሰኞ ወደ ሶማሊያዋ ዋና ከተማ ሞቃዲሾ ሊያደርጉ የነበሩትን በረራ ሰርዘዋል። በረራቸውን የሰረዙት የቱርክና የኢትዮጵያ አየር መንገዶች ሲሆኑ ሞቃዲሾ በሚገኘው ኤደን አዲ ዓለም አቀፍ አውሮፕላን ማረፊያ አገልግሎት ከሚሰጡ ዋና ዋና የማጓጓዣ ተቋማት መካከልም ናቸው። አየር መንገዶቹ በረራቸውን የሰረዙት ከደህንነት ማስጠንቀቂያው ጋር ተያይዞ መሆኑን እንደሚያምኑ የሶማሊያ ባለስልጣናት ተናግረዋል። ለመገናኛ ብዙሃን አስተያየት ለመስጠት ፈቃድ የሌላቸው በመሆኑ ስማቸው እንዳይገለጽ የጠየቁ 2 የቱርክና የኢትዮጵያ አየር መንገድ ሰራተኞችም በረራዎቹ መሰረዛቸውን ለአሜሪካ ድምፅ አረጋግጠዋል። ናይሮቢ የሚገኘው የዩናይት ስቴትስ ኤምባሲ ነው ሶማሊያ ዋና ከተማ ሞቃዲሾ ውስጥ በተለያዩ ቦታዎች ሊፈጸሙ ስለታቀዱ ጥቃቶች መረጃ እንደደረሰው ያስታወቀው። ለጥቃቱ ኢላማ ተደርገው ከተለያዩ ቦታዎች ውስጥም አንዱ በከተማው የሚገኘው ኤደን አዲ ዓለም አቀፍ አውሮፕላን ማረፊያ መሆኑ ተመልክቷል። የአየር ማረፊያው በሶማሊያ የሚገኘው የአፍሪቃ ህብረት ተልእኮ ቡድንና ዩናይት ስቴትስን ጨምሮ በርካታ ምዕራባውያን ሀገራት ኤምባሲዎች መቀመጫ ሆኖም ያገለግላል። የኤምባሲው ማስጠንቀቂያ አክሎም የአሜሪካ ኤምባሲ ሰራተኞች ማክሰኞ ሚያዝያ 1 2016 ዓ.ም የሚኖራቸውን ሁሉንም እንቅስቃሴዎች ሰርዘዋል ብለዋል። ዩናይት ስቴትስ የጸጥታ ስርዓቱ ከየት የጸጥታ ስጋቱ ከየት እንደመጣ ባትገልጽም የአልሻባብ ታጣቂ ቡድን በሶማሊያ መንግስት፣ በአፍሪካ ህብረት ኃይሎችና በሶማሊያ በሚደገፉ አገሮች ላይ ጥቃት ሲሰነዝር ቆይቷል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
ዓለም ዙሪያ የተሰባሰቡትን የሰዓቱን ዜናዎች ያስደመጠን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሚያዝያ 1 ማክሰኞ ምሽት 2016 ዓ.ም መሰናዷችንን ነው። በድጋሚ አብረናችሁ የምንቆየው ባለሙያዎችን ላስተዋውቃችሁ። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ሲሳይ አሸናፊና ግርማ ደገፋ በኤዲቲንጉና የምስልና የድምጽ ቅንብሩን በማከናወን እንዲሁም ደግሞ ብርሃን ኃይሉ ስቱዲዮ ስርጭቱን በመከወን፣ ጽዮን ግርማ ዋና አዘጋጇ ናት። ኤደን ገረመው መሰናዶውን በመምራት አብሬያችሁ ቆያለሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። በጀልባ መስጠም አደጋ 38 ኢትዮጵያውያን ፍልሰተኞች ሞቱ። ፍልሰተኞችን ይዛ ትላንት ሰኞ ወደ የመን በመጓዝ ላይ የነበረች ጀልባ ሰጥማ የ38 ኢትዮጵያውያን ተሳፋሪዎች ሕይወት ማለፉ ተገልጿል። አደጋው የደረሰው በጅቡቲ የባህር ዳርቻ እንደሆነ በሀገሪቱ የሚገኘው የኢትዮጵያ ኤምባሲ አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስትር በጉዳዩ ላይ ማዘኑን አስታውቋል። የሚኒስትሩ ቃል አቀባይ አቶ ነቢዩ ተድላ በህገ ወጥ መንገድ ወደ ሳውዲ አረቢያ የገቡ ዜጎችን ለማስመለስ ጥረት በሚደረግበት ወቅት አደጋው መድረሱ የችግሩን አሳሳቢነት ያመላክታል ብለዋል። ኬኔዲ አባተ ተጨማሪ አለው።
በጅቡቲ የኢትዮጵያ ኤምባሲ በማህበራዊ የትስስር ገጹ እንዳስታወቀው በሰሜን ምስራቅ ጅቡቲ ጎዶሪያ በሚባል የባህር ዳርቻ አቅራቢያ 60 ኢትዮጵያውያን ፍልሰተኞችን አሳፍራ ወደ የመን በመጓዝ ላይ የነበረች ጀልባ በደረሰባት የመገልበጥ አደጋ የ38ቱ ፍልሰተኞች ሕይወት አልፏል። አደጋው የደረሰው ትናንት ሰኞ መጋቢት 30 ቀን 2016 ዓ.ም መሆኑን የገለጸው ኤምባሲው ወደ አደጋው ስፍራ በመጓዝ መንስኤውን በማጣራት ላይ እንደሚገኝም አስታውቋል። ዓለም አቀፉ የፍልሰት ድርጅት IOM ከሰጠመችው ጀልባ 22 ተሳፋሪዎች መትረፋቸውን ገልጿል። የነፍስ አድን ሰራተኞች በጀልባው ላይ ተሳፍረው ነበር የተባሉ ሌሎች 6 ፍልሰተኞችን በማፈላለግ ላይ እንደሚገኙም ድርጅቱ ዛሬ መግለጹን አሶሺየትድ ፕሬስ ዘግቧል። በጉዳዩ ላይ አስተያየት የጠየቅናቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ህገወጥ ፍልሰተኞችን ለመመለስ ጥረት በሚደረግበት ወቅት በህገወጥ መንገድ የሚጓዙ ፍልሰተኞች ህልፈት ማጋጠሙ የችግሩን አስከፊነት ያሳያል ብለዋል።
ክስተቱ አሳዛኝ ነው። ይህን ደግሞ ይበልጥ ከባድ የሚያደርገው በአሁኑ ወቅት መንግስት በሶስተኛ ዙር በተለያዩ የሳውዲ መቆያ ጣቢያዎች ውስጥ በስር የሚገኙ ወደ 70,000 የሚሆኑ ኢትዮጵያውያኖችን ለማስመለስ ጥረት እያደረገ ባለበት ሰዓት መሆኑ ችግሩ ምን ያህል የከፋ እንደሆነ የሚያመላክት ነው። ያው እኛም እንደ ተቋም በደረሰው አደጋ ከፍተኛ ሐዘን በዚሁ አጋጣሚ ለመግለጽ ነው የምንወደው።
ጅቡቲ እንደ ኢትዮጵያ ካሉ የአፍሪካ ቀንድ ሀገራት ለስራና የተሻለ ህይወት ፍለጋ ወደ ባህረ ሰላጤው ሀገራት ለመድረስ የሚሞክሩ ፍልሰተኞች ዋና መሸጋገሪያ ናት። ከጅቡቲ ወደ የመን የሚወስደውን ታዋቂ ነገር ግን አደገኛ የባህር መስመር በየአመቱ በአስር ሺዎች የሚቆጠሩ ፍልሰተኞች እንደሚጠቀሙት የዓለም አቀፉ የፍልሰት ድርጅት መረጃ ያመለክታል። ከአደን ባህረ ሰላጤ የተነሱ አደገኛ የባህር ጉዞ ከሚያደርጉ ፍልሰተኞች ውስጥ ባለፉት 5 ዓመታት በደረሰ የጀልባ መስጠም አደጋ ብቻ የ189 ኢትዮጵያውያን ህይወት ማለፉ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ተከታዩም ብለዋል።
በአብዛኛው ህገወጥ መንገድ ዜጎቻችን ይጓዙባቸዋል ተብሎ የሚታመኑት እንደነ ሳውዲ አረቢያ፣ ሊባኖስ፣ የተባበሩት አረብ ኤሚሬቶች ጋር ህጋዊ የሆነ የስራ ስምሪት ስምምነት ተፈርሟል። በቀጣይ ደግሞ በኩዌት፣ በባህሬን፣ በኦማን ይፈረማሉ እና ዜጎች ህገወጥ በሆነ መንገድ ህይወታቸውን ለአደጋ አጋልጦ ከሚሄዱ ይልቅ ሁለተኛ ያላቸውን እዚህ ሀገር ውስጥ ያላቸውን ጥሪት ሽጠው ከቤተሰብ ወስደው ከወዳጅ ዘመድ ተበድረው ነው እንግዲህ የሚሄዱት እና እንደዚህ ከሚያደርጉ ይልቅ ክብራቸውና መብታቸው ተጠብቆ ህጋዊ የሆነ መንገድ ተመቻችቶልህ እያለ ለምንድን ነው በህገወጥ መንገድ የምትሄደው?
በህገወጥ ጉዞ ፍልሰተኞች የህገወጥ አዘዋዋሪዎች የጥቅም ኢላማ ከመሆናቸው ባለፈ ለአፈና የዘፈቀደ ስርዓትና በየመን ተፋላሚ ቡድኖች ለግዳጅ የውጊያ ምልመላ እንደሚጋለጡም ዓለም አቀፉ የፍልሰት ድርጅት አክሎ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በባህር ዳር በተፈጸመ ጥቃት 5 ሰዎች ተገደሉ። በባህር ዳር ከተማ ከትላንት በስቲያ እሁድ ማንነታቸው ባልተገለጸ ሰዎች በተፈጸመ ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች መገደላቸውን የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። የእሁዱን የባህር ዳር ከተማ ግድያን ጨምሮ ካለፈው ሳምንት ሐሙስ አንስቶ በጎንደር፣ በብቸናና በሞጣ ከተሞች በተፈጸመ ጥቃት 12 ሰዎች መገደላቸውን የከፍተኛ ምክር ቤቱ ምክትል ፕሬዚደንት ሼህ መሐመድ አንዋር ዛሬ ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዘገባ አላት።
ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ አንዋር ባለፈው ሳምንት እሁድ መጋቢት 29 ቀን 2016 ዓ.ም ምሽት በባህር ዳር ከተማ ቀበሌ 14 የመቅሪብ ሰላት አድርሰው ወደ ቤታቸው ሲመለሱ የነበሩ አባት ከሶስት ልጆቻቸው ጋር እና አንድ ጎረቤታቸው በድምሩ 5 ሰዎች ባልታወቁ ታጣቂዎች መገደላቸውን ገልጸዋል።
ትናንትና በክልላችን መዲና ላይ የተከሰተው ማሳያ ነው።
ሟቾች ትላንት በባህር ዳር ከተማ ደባንቄ ተብሎ በሚጠራው የሙስሊሞች መቃብር ስፍራ ስርዓተ ቀብራቸው ተፈጽሟል። ከሶስት ልጆቻቸው ጋር ከመኖሪያ ቤታቸው አቅራቢያ የተገደሉት አቶ ሙሄ ቤተሰብ ነኝ ያሉና ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ ተከሰተ ያሉትን ያስረዳሉ።
ምሽት 1 ሰዓት ላይ ልጆቹ እንትን ወንድማማቾችና አንድ አባት ሆነው 4 ሆነው በአጠቃላይ ሲሄዱ ጥቃት ተከፍቶባቸዋል። 5ኛው ልጅ ደግሞ ጎረቤት ነው እዛው አካባቢ።
የባህር ዳር ከተማ አስተዳደር የእስልምና ጉዳዮች ምክር ቤት የአስተዳደርና ፋይናንስ አገልግሎት ሰራተኛ አቶ አሊ ጌታሁን በባህር ዳር ከተማ ነዋሪ ሙስሊም ምዕመናን ላይ አጋጥሟል ያሏቸውን ችግሮች ለአሜሪካ ድምጽ አብራርተዋል።
40 በላይ ለምሳሌ ስም ዝርዝር ወጥቶ ማዛቻና ማስፈራሪያ ተከናውኖባቸዋል። ግን እኔ እንኳ የማውቀው ወደ 15 አካባቢ ላይ ገንዘብ ክፍያ ፈጽመው ታግተው የተመለሱ ሰዎች አለ። 500,000 1.5 ሚሊዮን ብር እየከፈሉ የተመለሱ ማለት ነው። ከቅርብ ጊዜ ወዲህ የመጣ ግድያ ወይም ድርጅት የሚፈጽመው ማንነቱ አልታወቀም። ግን የትላንት ወደ ማታዎች ስትነግርሽ ግን እየደወሉ ይህን ያክል ሚሊዮን ብር አምጥ እየተባልን እየተጠየቅ ነው። 9ኛ ፖሊስ ጣቢያ ላይ ሁኔታ ሞልተዋል የሚል እዛው ከጣቢያው መረጃ ሰጥ።
የባህር ዳሩ ግድያ ዜና የተሰማው በክልሉ የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በቀጠለበትና ንጹሐን ዜጎች ለጉዳት እየተዳረጉ ባሉበት ወቅት ነው። በሙስሊም ምዕመናን ላይ አነጣጥሯል የተባለው የአሁኑ ግድያ ከዚህ ግጭት ጋር የተያያዘ ስለመሆኑ ግን ይህ ዜና እስከተጠናቀረበት ሰዓት ድረስ በግልጽ የወጣ መረጃ የለም። የምክር ቤቱ ፕሬዚዳንት ሼህ መሐመድ አንዋርም ባለፉት 8 ወራት በክልሉ የቀጠለው ግጭት ነዋሪዎች ተረጋግተው ስራቸውን እንዳይሰሩ እንቅፋት ፈጥሯል ብለዋል።
ከ80 ሰው በላይ ተገድሏል። በክልላችን አጠቃላይ ከ260 በላይ የሆኑ ሙስሊሞች ላይ ጋጆቹ ቁጥጥር ስር ነው። በ10,000 የሚቆጠሩ ሙስሊሞች ከቦታቸው ከቀያቸው ከንብረታቸው ተፈናቅለው የሚገኙበት ጉዳይ።
ምክትል ፕሬዚዳንቱ አክለውም ትናንት ማክሰኞ በክልሉ ርዕሰ መዲና ባህር ዳር ለቀብር የወጣው ምዕመን እግረ መንገዱን ቅሬታውን ማሰማቱን ተናግረዋል። የአማራ ብሔራዊ ክልላዊ መንግስትም ሆነ የባህር ዳር ከተማ አስተዳደር እስካሁን በግድያው ላይ ያወጡት መግለጫ የለም። በጉዳዩ ላይ የአሜሪካ ድምጽ በአማራ ክልል መንግስት ኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ቢደውልም ስልክ ባለመነሳቱ ምክንያት ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ አስቴር ምስጋ ነው።
ዘገባዎቻችን ከዋሽንግተን ዲሲ መተላለፋቸውን ይቀጥላሉ። ፍርድ ቤቱ የሽብር ተከሳሾችን የሰብአዊ መብቶች ጥሰት አቤቱታ ሰሚ አቋረጠ። 3 የምክር ቤት አባላትን ጨምሮ 14 የሽብር ተከሳሾችን የሰብአዊ መብት ጥሰት አቤቱታ ለመስማት ለዛሬ ማክሰኞ ተቀጥሮ የነበረ ቢሆንም ፍርድ ቤቱ ስሚው እንዲቋረጥ ትዕዛዝ ሰጥቷል። በሌላ በኩል የኢሃፓ ሊቀመንበርን ጨምሮ በእስር ላይ የሚገኙ 6 ግለሰቦች በፍርድ ሂደት ላይ ያሉ ዛሬ ወዳልታወቀ ስፍራ መወሰዳቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። የኢሃፓ ሊቀመንበር የረሃብ አድማ መጀመራቸውን እንዳስታወቋቸውም ጠቁመዋል። ኬኔዲ አባተ ዘገባለሁ።
ችሎቱ ለዛሬ ተቀጥሮ የነበረው ባለፈው ሳምንት የተጀመረውን የተከሳሾች የሰብአዊ መብቶች ጥሰት አቤቱታ ስሚን ለመቀጠል እንደነበረ ከተከሳሽ ጠበቆች አንዱ ጠበቃና የሕግ አማካሪ ሰለሞን ገዛኸኝ አስታውሰዋል። ይሁንና ጥሰት ፈጽሟል የተባለው አካል ተገኝቶ ክርክር ማድረግ በማይችልበት ሁኔታ አቤቱታ እንዳይቀርብ አቃቤ ሕግ በመጠየቁ እንዲሁም በቀደመው ችሎት በተከሳሾቹ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ የቀረበው አቤቱታ የድምጽ ቅጂ ሾልኮ በማህበራዊ ትስስር ገጾች በመሰራጨቱ የፍርድ ቤቱን ገለልተኝነት ይጎዳል በሚል በጽሑፍ እንዲቀርብ በመወሰኑ ስሚው መቋረጡን ጠበቃው አስረድተዋል። ጠበቆቹ በበኩላቸው ችሎቱ በቀጠሮው መሰረት የተከሳሾችን የሰብአዊ መብቶች ጥሰት አቤቱታ መስማቱን እንዲቀጥል እንዲሁም ክሱ ተነቦ የዋስትና ክርክር ባልተደረገበት ሁኔታ ወደ ማረሚያ ቤት እንዲዛወሩ የቀረበውን ጥያቄ ውድቅ እንዲያደርግ በመጠየቅ ተከራክረው እንደነበረ ጠበቃ ሰለሞን አመልክተዋል። ችሎቱ ስለሰጠው ውሳኔና ትዕዛዝም አብራርተዋል።
ከዚህ በፊት የተደረገውን የሰብአዊ ጥሰትን በተመለከተ ሁለት ተከሳሾች የተናገሩት በሾልኮ በሶሻል ሚዲያ የወጣ በመሆኑ እንዲቋረጥ ችሎቱ ውሳኔ ላይ ደርሷል ብሏል። ይህንን ቀረጻ ያደረገውን የፍርድ ቤቱን የትራንስክራይበር ማለት ነው መቅረጫው የፌዴራል ፖሊስ ምርመራ እንዲያደርግ አንደኛው ትዕዛዝ፣ ሁለተኛው ተከሳሾች ወደ ማረሚያ ቤት እንዲሄዱ እንዲዛወሩ፣ ሶስተኛው ለቀጣይ ግንቦት አንድ ክስ ለመስማት በማለት ቀጠሮ ሰጥቷል።
በሌላ በኩል ከመጋቢት 14 ቀን ጀምሮ በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራና ከእርሳቸው ጋር ፍርድ ቤት ቀርበው የነበሩ 2 ግለሰቦች ትናንት ሰኞ በነበራቸው የጊዜ ቀጠሮ ችሎት ላይ በፖሊስ እንዳልቀረቡ የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። እነርሱን ጨምሮ ፋኖን የሚደግፍ ጽሑፍ በማህበራዊ የትስስር ገጻቸው አጋርታቸዋል በሚል ተጠርጥረው የተያዙ ያሏቸው 6 ሰዎች ዛሬ ማክሰኞ ወዳልታወቀ ስፍራ ስለመወሰዳቸውም ጠቁመዋል።
የአዲስ አበባ ፖሊስ ለጉዳዩን የፌዴራል ፖሊስ ወይም ኮማንድ ፖስት የሚሉት ይዞታል። በአስቸኳይ ጊዜ አዋጁ መሰረት ያለ ፍርድ ቤት ማቆየት ይቻላል በሚል ለሁለተኛ ጊዜ ተቀጥረው በሁለተኛው እሳቸውም ሳይቀርቡ በተመሳሳይ ከዚህ በፊትም ለሁለተኛ ጊዜ የተቀጠሩ በሰላማዊ ሰልፉ ላይ ፈራሚ የሆኑት ዮሴፍ ተሻገር፣ ኢዮብ ገብረስላሴ፣ ጠበቃ አበራ ንጉስ 6 ሰዎች ናቸው። በአጠቃላይ አዲስ አበባ ፖሊስ እያረጋገጥ ነው። 6ቱንም በሌሊት የት እንደወሰዷቸው አናቅም። ከሌሊቱ 9 ሰዓት ላይ የፌዴራል ፖሊስ ተረክቦናል ብለው መልስ ነው የሰጡን።
የኢህአፓ ሊቀመንበር ዝናቡ አበራ ከትናንት ጀምሮ የረሃብ አድማ ላይ መሆናቸውን እንደገለጹላቸውም መጋቤ ብሉይ አብርሃም ሃይማኖት አመልክተዋል። በጉዳዩ ላይ ከፌዴራል ፖሊስ ኮሚሽን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ኢህአፓ፣ መኢአድ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ ዛሬ በጋራ በሰጡት መግለጫ በፖለቲካ ፓርቲ አመራሮችና አባሎች ላይ እየደረሰ ነው ያሉት ሸፍጥ እስርና ማዋከብ እንዲቆም ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ዘገባችን በሱዳን ላይ ያተኩራል። በሱዳን ያለው የፖለቲካ ጥቃት አብዛኞቹ ህጻናት የሆኑትን በሺዎች የሚቆጠሩ ስደተኞች ለደህንነታቸው ሲሉ ወደ ጎረቤት ሀገር ደቡብ ሱዳን እንዲሰደዱ እያስገደዳቸው ነው። ይሁን እንጂ በዛም እየወደቀ ያለው የጤና ስርዓት አጠባበቅ የሚያስፈልጋቸውን እንክብካቤ እንዲያገኙ እየረዳቸው አይደለም። ከደቡብ ሱዳን የላይኛው ናይል ግዛት ከሬን የተላከውን ዘገባ ሼላፖኒ ያደረሰን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።
ሱዳን ውስጥ ያለውን ጦርነት የሚሸሹ ስደተኞች በሱዳንና በደቡብ ሱዳን መካከል መሸጋገሪያ በሆነችው ጆዳ ደርሰዋል። የ12 ዓመቷ በሐኪታ አልማሃድ የጡት ካንሰር ሕክምና ከተሰጣት በኋላ ብዙም ሳትቆይ አድካሚውን የብዙ ቀን የእግር ጉዞውን አድርጋለች። በሐኪታ ዛሬ ጤንነት አይሰማትም። እናቷ ናኢማ አብደላ ስለ እሷ ይናገራሉ።
የጀመራት በአንዳንድ ሽፍታዎችና በደረት ህመም ነው። ከዚያም እንደ ድንጋይ ጠጣር የሆነ ከባድ ነገር ወደ መሆን አደገ። ቆዳዋም መርገፍ ጀመረ። ከዚያም እየባሰና እየከፋ መጣ። ነገሩ እጅግ ከባድ መሆኑን የተረዱትም ያኔ ነው።
ሴፍ ዘ ቺልድረን የተባለው የረድኤት ቡድን እንደገለጸው ካለፈው ሚያዝያ ጀምሮ ከ600,000 በላይ ሱዳናውያን ስደተኞችና ደቡብ ሱዳናውያን ከስደት ተመላሾች ወደ ደቡብ ሱዳን ተሻግረዋል። ቀድሞውንም ከባድ የረሃብ ቀውስ የተጋረጠበት ክልል ከመጠን በላይ ለተጨናነቀ የጤና አጠባበቅ ስርዓት ተጋልጧል። ለአዳዲሶቹ መጤዎች ይህች የድንበር ከተማ ልታደርግላቸው የምትችለው ነገር ከጠበቁት በታች ሆናለች። የላይኛው ናይል ግዛት የማስታወቂያ ሚኒስትር ሉካ ሳዳላ በካምፑ የሚሞቱ ሰዎች ቁጥር እየጨመረ መሆኑን ይናገራሉ።
I have recorded 194.
እንደ አውሮፓውያን አቆጣጠር እስከ ህዳር ወር ድረስ 194 የሚሆኑትን መዝግቤያለሁ። ከ194 ውስጥ ሁለት ብቻ አንድ ሴትና አንድ ወንድ ጎልማሶች ሲሆኑ አብዛኛዎቹ ግን ህፃናት ናቸው።
እንደ አውሮፓ አቆጣጠር በ2023 መጀመሪያ ላይ ዓለም አቀፍ ለጋሾች የሚያደርጉትን መዋጮ በቀነሱበት ወቅት የሀገሪቱን የጤና ዘርፍ አናግቷል። የደቡብ ሱዳን የጤና ጥበቃ ሚኒስትር ዮላንዳ አወል ዴንግ ቡድናቸው ከአገሪቱ አጠቃላይ በጀት አነስተኛ ድርሻ እንዲይዝ በማድረግ ክፍተቱን ለመሙላት እየታገለ ነው ይላሉ።
አርጋችሁ እንደምታውቁት የጤና ጥበቃ ሚኒስትር በጀት 2% ወይም 1.8% ብቻ ነው። ያችን 1.8% እንኳን እኛ ማናገኛትም። ያገኘናት ጊዜ ግን የሚያስፈልገንን አቅርቦትና የሰራተኞችን መጠን ከፍ ለማድረግ እንሞክራለን። ያሉን በቂ አይደሉም።
በላይኛው ናይል ግዛት የሬንክ ሲቪል ሆስፒታል ሜዲካል ዳይሬክተር የሆኑት አዩኤልሉኤል የአገር ውስጥ የሕክምና ተቋማት ስር የሰደዱ በሽታዎችን ለመቋቋም የሚያስችል ብቃት እንደሌላቸው አብራርተዋል።
patients with cancers like breast cancers, cervical cancer
እንደ የጡት ካንሰር፣ የማህፀን ካንሰር እና ለተለያየ የካንሰር አይነቶች የተጋለጡ ታካሚዎች ሌሎች የኪሞቴራፒ ሕክምና ሲወስዱ የነበሩ እዚህ ሲመጡ እኛ እዚህ ዝም ብሎ የወረዳ ሆስፒታል ነን። ስለዚህ አንዳንድ ልንቆጣጠራቸው የማንችላቸው ጉዳዮች አሉ።
የባሃኪታ አልሙሃድ እናት ሴት ልጃቸው በህይወት ለመሰንበት በቀን አንድ ጊዜ እንደምትመገብና ጆዳ ከደረሰች በኋላ ህመሟ የተባባሰ መምጣቱን ተናግረዋል። አንዳንድ ቤተሰቦች በደቡብ ሱዳን እንደሚቆዩ ይናገራሉ። እንደ ባሃኪታ ያሉ ሌሎች ደግሞ በአገራቸው ያለው ጦርነት በቅርቡ እንደሚቆምና ያ ሲሆን ወደ ሱዳን ተመልሰው የሚያስፈልጋቸውን ልዩ ህክምና እንደሚያገኙ ተስፋ ያደርጋሉ።
ተከታዩ ዘገባችን ጽንስ ማቋረጥ ውሳኔና በዘንድሮ በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ፉክክር ላይ ልዩ ትኩረት የሚሰጣቸውን ቁልፍ ጉዳዮች የሚመለከት ነው። የፍሎሪዳ ክፍለ ግዛት ከፍተኛ ፍርድ ቤት በያዝነው ሳምንት ጽንስ ማቋረጥን የሚመለከቱ ውሳኔዎች ላይ ጥብቅ ገደቦችን ሲጥሉ፣ በአንጻሩ ለፍሎሪዳ ክፍለ ግዛት መራጮች የፊታችን ጥቅምት ወር በሚካሄደው ምርጫ እነዚህን ገደቦች ለመቀልበስ የሚያስችል ውሳኔ መንገድ ይከፈታል። የስርዓተ ጾታ መብት ጉዳዮች በዘንድሮው የፕሬዝዳንታዊ ምርጫ ላይ ልዩ ትኩረት የሚያገኙ ስለመሆናቸው ጠቅሶ የአሜሪካ ድምፁ ስካት ስተርን ያደረሰንን ዘገባ አሉላ ከበደ እንደሚከተለው ያቀርቧል።
የፍሎሪዳ ጠቅላይ ፍርድ ቤት በያዝነው ሳምንት የችሎት ውለው የስድስት ሳምንታት ዕድሜ ያለውን ጽንስ ማቋረጥ እንዲከለከል የሚደነግግና ከፊታችን የግንቦት ወር አንስቶም ተፈጻሚነት የሚኖረው ሕግ ለማጽደቅ የሚያስችል ጥርጊያ ያመቻቻል። በአንጻሩም በመጪው ዓመት በጥቅምት ወር በሚካሄደው ምርጫ ጽንስን የማስወረድ መብቶች የሚመለከቱ ጉዳዮች በክፍለ ግዛቱ ሕገ መንግሥት ውስጥ ይካተቱ ወይስ ይቅር በሚለው ዙሪያ መራጮች እንዲወስኑ የሚያስችል ከአሁን ቀደም ያልነበረ ዕድልም ከስቷል። ይህም የሥነ ተዋልዶ መብቶችን በክፍለ ግዛቲቱ ብቻ ሳይሆን በወራት ዕድሜ ውስጥ በሚካሄደው ፕሬዝዳንታዊ ምርጫ ላይም ይበልጥ ወሳኝ የሆኑ የምርጫ ጉዳዮች ያደርጋቸዋል። ጽንስ ለማስወረድ መብት በፌዴራል ደረጃ ጥበቃ የሚሰጠው 50 ዓመታት የተጠጋው ድንጋጌ እንደ አውሮፓውያን የዘመን አቆጣጠር በ2022 ከዘጠኙ የችሎቱ ዳኞች ሶስቱ በቀድሞ ፕሬዝዳንት ዶናልድ ትራምፕ በተሾሙበት የዩናይትድ ስቴትሱ ጠቅላይ ፍርድ ቤት መሻሩ የሚታወስ ነው። ይህ የሮና የዌድ ጉዳይ በሚል የሚታወቀው ጽንስ የማቋረጥ መብት የሚሰጥ ሕገ መንግሥታዊ ድንጋጌ እንዲያበቃም የሪፐብሊካን ፓርቲያቸው እጩ ሆነው እንደሚቀርቡ የሚጠበቁት ተፎካካሪ ትራምፕ በምረጡኝ ዘመቻቸው ወቅት አቋማቸውን አንጸባርቀዋል።
አሳክቼዋለሁ። ከእነዚህ እጩዎችና ከሌላው ጎራ ካሉትም ጭምር ደስታ የሚያጎናጽፈኝ ጉዳይ ነው። እንጃ አላውቅም። በዚህ ጉዳይ የጽንስ መቀጠል አቋም ዋና ደጋፊ ነኝ ብዬ አስባለሁ። የሆነ ሰው ተነሳ፣ አንድ ሴት ተነሳችና ይሄ ሰው የሮና ዌድ ጉዳይ እንዲያበቃለት አድርጓል። እንዴት ነው እሱን መቃወም የሚቻለው አለች። እርግጥ እኔ ራሴም ያን የመሰለ ነገር ብያለሁ። ሆኖም በአሜሪካ ታሪክ የጽንስን መቀጠል በማራመድ ከሁሉ የበለጠ ጠንካራ አቋም ያለው ፕሬዚደንት በመሆኔ ኩራት ይሰማኛል።
ይሁንና ከፍተኛው የሀገሪቱ ፍርድ ቤት ያን ውሳኔ ካሳለፈበት ከዛሬ 2 ዓመት ወዲህ ከጽንስ ማስወረድ ጋር የተዛመዱ ጉዳዮች በኦሃዮና በካንሳስ ክፍለ ግዛቶች በተካሄዱ ህዝበ ውሳኔዎች የተገኙትን ውጤቶች ጨምሮ በፖለቲካው ጎራ የሪፐብሊካን ፓርቲው ለሽንፈት የሚዳረግባቸው ጭብጦች ሆነዋል። በአንጻሩም ከስነ ተዋልዶ ጤና ጋር የተዛመዱ መብቶች የፕሬዚዳንት ጆ ባይደን ዳግም ምርጫ ዘመቻ አብይ ትኩረቶች ናቸው።
ትራምፕ ስለዚህ ጉዳይ በኩራት ነው የሚናገሩት። በአምሳ ዓመታት ውስጥ ማንም ያልደፈረውን የሮና ዌድ የተባለውን ድንጋጌ እንዲያበቃ አድርጌያለሁ ይላሉ። የእርሳቸው ራሳቸው ያሉት ነው። በቴሌቪዥን አይተዋል ዶናልድ ትራምፕ እንዴት የሮና ዌድ ድንጋጌ እንዲያከትም እንዳደረጉ ሲናገሩ የሥርዓተ ጾታ ነፃነታቸውን በተጠቀሙ ሴቶች ላይ ቅጣት ሊበየን ይገባል እያሉ ነው። ትራምፕና ያን ውሳኔ ለተከተለው ግርግር ተጠያቂ የሆኑት ማጋ የተባለውን አሜሪካን ዳግም ገናና እናድርጋት የተባለውን መርሃ ግብር መርህ የሚያቀነቅኑ የሪፐብሊካን ፓርቲ ወገኖች አሁንም በሕጉ እየተተገበረ ያለውን ብቻ ሳይሆን በብሔራዊ ደረጃ በሁሉም ግዛቶች የሰዎች እንደ ፈቃዳቸው የማድረግ መብት እንዲታገድ እየወተወቱ ነው።
ትራምፕ በአሁኑ የምረጡኝ ዘመቻቸው ጽንስ ማስወረድ በብሔራዊ ደረጃ እንዲታገድ የሚጠይቀውን ሐሳብ ደግፈው አልወጡም። የፍሎሪዳ ክፍለ ግዛት ስለደረሰበት ውሳኔም ጥያቄ ቀርቦላቸው ነበር። ሚስተር ፕሬዚዳንት፣ የፍሎሪዳ ክፍለ ግዛት ጠቅላይ ፍርድ ቤት አሁን ያጸደቀውን 6 ሳምንታት የሞላውን ጽንስ ማስወረድ የሚከለክለውን ሕግ ይደግፋሉ የሚል ነበር። እርሳቸውም ሲመልሱ በሚቀጥለው ሳምንት በጽንስ ማስወረድ ትኩረት የሚያደርግ መግለጫ ይዘን እንመለሳለን ነበር ያሉት። ጽንስ የማስወረድ ሂደትን ለማስጀመር በስፋት ጥቅም ላይ የሚውሉ መድኃኒቶች ተደራሽነት ላይ የሚጣሉ ገደቦች ይጠናከሩ ወይንስ በሚለው ጉዳይ ላይም የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሚያሳልፈው ውሳኔ ስነ ተዋልዶን የሚመለከቱ መብቶች ጉዳይ በያዝነው ፕሬዚዳንታዊ ምርጫ ይበልጥ ትኩረት እንዲያገኙ ያደርጋል ተብሎም ተጠብቋል።
የተከበራችሁ አድማጭ ተመልካቾቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 1 2016 ዓ.ም መሰናዷችን ነው በመከታተል ላይ የምትገኙት። ምርጫችሁ አድርጋችሁን አብራችሁን ስለሆናችሁ እናመሰግናለን። ሌሎች ተከታይ ዘገባዎችንም ይዘናል። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። በትግራይ ክልል የታሰሩ የመከላከያ አባላት ጉዳይ ቤተሰቦቻቸውን አሳስቧል። የትግራይን ክልል መነሻ ባደረገው በሰሜን ኢትዮጵያ ጦርነት ወቅት በተለያዩ አጋጣሚዎች ተይዘው ከሰላም ስምምነቱ በኋላም ያልተለቀቁ ምርኮኛ የመከላከያ ሰራዊት አባላት ደህንነት እንደሚያሳስባቸው የታሳሪ ቤተሰቦች ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር በቅርቡ 212 የሚሆኑ ምርኮኛ የመከላከያ ሰራዊት አባላትን መፍታቱንና ቀሪዎቹን ጉዳይ ደግሞ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ አስታውቆ ነበር። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የትግራይ ክልል ጊዜያዊ አስተዳደር በእስር ላይ ያሉ ቀሪ መከላከያ ሰራዊት አባላት በአስቸኳይ የሚፈቱበትን ሁኔታ እንዲያመቻችም ጠይቋል። ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ኬኔዲ አባተ ዘገባ አለው።
ትግራይ ክልልን መነሻ ያደረገው የሰሜን ኢትዮጵያው ጦርነት በተካሄደበት ወቅት ትግራይ ክልል ውስጥ ታስረው የሚገኙ ቀሪ የመከላከያ ሰራዊት አባላት ጉዳይ እንዳሳሰባቸው የአሜሪካ ድምፅ ያነጋገራቸው የቤተሰብ አባላት ገለጹ። ስማቸው ቢጠቀስ በእስር ላይ ይገኛል ላሉት የቤተሰባቸው አባል ችግር ሊደርስበት ይችላል የሚል ስጋታቸውን በመግለጽ ስማቸውን አየር ላይ እንዳናውል የጠየቁን አንድ አስተያየት ሰጪ የባለቤታቸው ወንድም በእስር ላይ እንደሚገኝ ተናግረዋል። የኢትዮጵያ መከላከያ ሰራዊት አባል የነበረው ይኸው ቤተሰባቸው በጦርነቱ ሕይወቱ እንዳለፈ ተነግሯቸው እንደነበረ ገልጸው ሆኖም ግን በሕይወት እንደሚገኝ ማረጋገጣቸውንና ከእስር አለመለቀቁ እንዳሳሰባቸው ተናግረዋል።
ሞቷል ተብሎ ለቅሶ ሁሉ አውጥተን ቦረና ነው የነበረው። ቤቱ ባለቤት ነኝ። እሷም ከዛ ከለቅሶ ቦታ እንደመጣ ነው ከምገርም በድንጋጤ ባለቤቴ መሞተች። ግን በሕይወት እንዳለ ቀይ መስቀሎች ናቸው የነገሩኝና ከዛ ተደዋወልና ተገናኘን። መቀሌ ውስጥ መስቦ አካባቢ እንደታሰረ ነገረኝ። ይህ ደግሞ በሕይወት እንዳለ ሲነገር ሰምተን ደስ ብሎን ነበረ። ከዛ ሰው ሁሉ ተፈቶ ወጥቷል። ባለፈውም ወጥቷል። እነሱ ግን በምን አይነት ምክንያት እንደታሰሩ ምንም የምናውቀው ነገር የለም።
ባለፈው ሌሎቹ ከተፈቱ በኋላ ለማግኘት አልሞከራችሁም እናንተ?
ራሱ ደውሎልኝ ነበር አንድ ቀን። እኛ ተራው አልደረሰንም። ሌሎች 200 ምናምን ሰዎች ተፈቷሉ፣ እኛ ደግሞ እዛው ነው ያለ ነው ምናምን ብሎ አለ። በስንዝር ቤት እየጠሩ አወጡ አለ። እኛ ደግሞ እዛው ነው ያለ ነው ምናምን አለ። ይሰጠ ተስፋም የለንም አለ።
ቤንች ሸኮ ዞን ሚዛን ተፈሪ እንደሚገኙ በስልክ የገለጹልንና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን ሌላ አስተያየት ሰጪም የቤተሰባቸው አባል በእስር ላይ እንደሚገኝ ነግረውናል።
የኢትዮጵያ መንግስት ሰላም አወረደ፣ የእስረኛ ልውጥ አድርግ ያለው ካለ ያልተፈቱ ሰዎች እንዳሉ አለ። ዘመድ አለኝ፣ የባለቤቴ ወንድም አለ። ሞቷል ተብሎ መርዶ ወረቀት መጥቶልናል። ግን በአጋጣሚ እዛ ጓደኛ ስለነበረ በአጋጣሚ በፖሊሶች ስልክ ነው የማገኘው። መኖሩም በጋዛ በኋላ ያረጋገጥ። እነዚህ በጣም በሰራዊት ውስጥ በጣም በብዙ አመት የቆዩ እንደገና ጥሩ አገልግሎት የነበራቸው ተለይቶ ታስሮ ነው ያለው።
ለምን ያክል ጊዜ ያገልግሏል?
17 አመቱ ነው።
ባለፈው የተወሰኑት ከተለቀቁ በኋላስ እንደዚህ በስልክ ተገናኝታችሁ ታውቃላችሁ?
ዛሬ ሳምንትም አግኝቼዋለሁ።
ከሐረር ያነጋገርናቸው አስተያየት ሰጭ ደግሞ 25 ዓመት በሰራዊቱ ያገለገለው ባለቤታቸው ሕይወቱ እንዳለፈ ከተነገራቸው በኋላ በሕይወት መኖሩን ማረጋገጣቸውንና አሁን አለመፈታቱ እንዳሳሰባቸው ገልጸዋል።
ሙተዋል ብሎ መርዶ ከነገረን በኋላ ማለት ነው አለ ብለዋል። በሕይወት አለ ብሎ ነገርን ቀነበል ማለት ነው። አሁን የእነሱ ልጆች ይዤ በተሰብ ጋር ያለሁት እኔ ትግሬ ነኝ፣ ብሔሬ ማለት ነው። የመቀሌ ሰው ነኝ እኔ። ልጆች ይዤ በእነሱ ሀገር ነው ያለሁት፣ የተወለድበት ሀገር ላይ ነው ያለሁት።
የት አካባቢ ማለት ነው?
ሀረር ነው። ሀረር አርዋጫ፣ ወደ አርዋጫ አካባቢ እዛ ነው ያለሁት። በቃ ሁለት ልጆች ይዤ በጣም ችግር ላይ ነው ያለሁት። በጣም በቃ እነሱ ጋር የነበሩ ጓደኞች ደግሞ እንደወጡም ሰምተናል። ባለፈው ደግሞ የወጡ ስንናገር ጠይቃቸው በቃ አለ ይወጣሉ አሉ ነው የሚሉኝ። እነሱ ባሱ ማለት ነው
በትግራይ ክልል ተዋጊዎች ከተማረኩ የኢትዮጵያ መከላከያ ሰራዊት አባላት መካከል 212ቱን በምህረት መልቀቁን የትግራይ ክልል ጊዜያዊ አስተዳደር በቅርቡ አስታውቆ ነበር። ጊዜያዊ አስተዳደሩ ከፕሪቶሪያው የሰላም ስምምነት አስቀድሞ የተማረኩ 112 ወታደሮችን መጋቢት 13 100ውን ደግሞ መጋቢት 14 ቀን 2016 ዓ.ም መልቀቁን በክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በኩል በወቅቱ ባወጣው መግለጫ ይፋ አድርጓል። በክልሉ ታስረው የሚገኙ የመከላከያ ሰራዊት አባላት በችግር ላይ መሆናቸው እንደሚያሳስባቸውና ያለ ክስ ታስረው መቆየታቸው ቅሬታ እንደፈጠረባቸው የአሜሪካ ድምፅ ከዚህ ቀደም የታሳሪ ቤተሰቦችን አነጋግሮ መዘገቡ ይታወቃል። ትግራይ ክልል በእስር ላይ የነበሩ የመከላከያ ሰራዊት አባላትን መልቀቁን በተመለከተ መግለጫ ካወጣ በኋላ ቀደም ሲል አስተያየት ወደ ሰጡን የቤተሰብ አባላት ስልክ በመደወል ጠይቀናቸዋል። በወቅቱ አስተያየታቸውን ከሰጡን መካከል የሆነችው የሐዋሳ ከተማ ነዋሪዋ አስረሳሽ አበራ ባለቤቷ ከተፈቱት መካከል መሆኑን ገልጻለች።
እግዚአብሔር ይመስገን በቃ በሰላም ወጥተናል። ከዛ ገብተናል ብሎ በሆነ ስልክ ደወለልኝ። በጣም ነበር ደስ ያለኝ። እግዚአብሔርን በእውነት ያው ልጆቼን በጣም ደስ አላቸው። እኔ በቃ ባልበላም በቃ ጠገብኩነት። በህይወት ከዛ መውጣቱ ለእኔ ትልቅ ነገር ነው። አሁን ያሉት ምንድን ነው ወታደራዊ ካምፕ ነው ምናምን ብለው እዛ ናቸው አሁንም ያሉት። አጠቃላይ ያው ወደ ዘመድ ጠቅላላ ምንም በቃ ሊያምኑ አልቻሉ። በጣም ደስተኛ ናቸው። በቃ ምን ብዬ ልንገርህ፣ ደስታችን ወደር የለውም እውነት። እግዚአብሔር ይኸው እንግዲህ ትልቅ አምላክ ነው። ሞታል የተባለውን በህይወት አኑሮ እንግዲህ እንደገና አሁን ያው በደስታ ተጠቅልቀናል።
ባለፈው መጋቢት 13 ቀን የተለቀቁት የመከላከያ ሰራዊት አባላት በከባድ ወንጀል ተጠርጥረው በእስር የቆዩ መሆናቸውን የገለጸው የትግራይ ክልል ጊዜያዊ አስተዳደር በምህረት የተለቀቁት የፕሪቶሪያ ስምምነት አፈጻጸምን በተመለከተ በአዲስ አበባ በተደረገ ውይይት ላይ በተደረሰው መግባባት መሆኑን በመግለጫው አመልክቷል። ያልተፈቱ የመከላከያ ሰራዊት አባላት ጉዳይ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ አስተዳደሩ በወቅቱ ባወጣው መግለጫ ጠቅሶ ነበር። በዚህ ጉዳይ ላይ ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት የጊዜያዊ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ረዳይ ሀለፎም የእጅ ስልክ ላይ በተለያዩ ቀኖች በተደጋጋሚ ደውለን ባለመመለሳቸው ሊሳካልን አልቻለም። በተያያዘ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር በክልሉ ታስረው የነበሩ ከ200 በላይ የሆኑ የመከላከያ ሰራዊት አባላትን በቅርቡ መፍታቱ ትክክለኛ እርምጃ ነው ሲል እውቅና ሰጥቷል። ሆኖም አሁንም በክልሉ በእስር የሚገኙ የመከላከያ ሰራዊት አባላት መኖራቸውን የገለጸው ይሰመጉ አስተዳደሩ በእስር ላይ ያሉ የመከላከያ ሰራዊት አባላት በአስቸኳይ የሚፈቱበትን ሁኔታ በማመቻቸት የአካል ነጻነት መብትን እንዲያከብር ሲል መጋቢት 26 ባወጣው መግለጫ ጠይቋል። በክልሉ በእስር ላይ ያሉ የመከላከያ ሰራዊት አባላት ከተያዙበት ጊዜ አንስቶ ፍርድ ቤት ሳይቀርቡ መቆየታቸውንና ተይዘው የሚገኙበት ሁኔታ አሳሳቢ መሆኑን ይሰመጉ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጋቢት 6 ቀን 2016 ዓ.ም ምረት ከትግራይ ክልል ከተውጣጡ የህብረተሰብ ተወካዮች ጋር ባደረጉት ውይይት ላይ የመከላከያ ሰራዊት አባላትን በተመለከተ ተከታዩን ብለው ነበር።
መከላከያ ላይ እስረኛ በሌብነት ካለ አላቀም፣ እስረኛ ሰው ገሎ የታሰረ ወንጀለኛ ካለ አላቀም። ከግጭቱ ጋር የሚያያዝ ግን በመከላከያ ወጥተው የነበሩ ተመልሶ መከላከያ ውስጥ ገብተዋል። እኛ እስረኛ ፈተን፣ ስራ አስፈጻሚዎች ፈተን፣ ጌታቸው ጋር ግን የቀሩ ሰኞች ነበሩ። በቀደም እስከ ቅርብ ጊዜ ድረስ ያልፈታቸው።
በአሁኑ ወቅት በክልሉ ታስረው የሚገኙ የመከላከያ ሰራዊት አባላት ትክክለኛ ቁጥር ምን ያህል እንደሆነ በግልጽ አይታወቅም። የቀሪ ታሳሪዎችን ጉዳይ በተመለከተ የጊዜያዊ አስተዳደሩን ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
በመቀጠል ደግሞ ወደ ትምህርት ነክ ዘገባዎች እናልፋለን። የአሜሪካ ጠቅላይ ፍርድ ቤት ውሳኔ በኮሌጅ አመልካቾች ላይ ተጽዕኖ አሳድሯል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችና እንዲሁም ደግሞ ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ አድሎ ተደርጎባቸዋል ተብሎ የሚታሰቡ የማህበረሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም ደግሞ አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካስተላለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ይገኛሉ። በሪዮት ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምፅ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸውን በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረው ይሆን ስትል ስመኝሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሐዊነትና የእኩልነት እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግራለች። ወደ ዘገባው።
አቶ ዘካሪያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎች ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገውን እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሎ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ 3 የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም 13th amendment 14th amendment እና 15th amendment የሚባሉ ናቸው። 14th amendment አራት ክሎዝ አሉት። ከነዛ ውስጥ ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች አጥተውና የአፈርማቲቭ አክሽን በስራራ እንዲውል ተግባራዊ እንዲያውል ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው።
ስለዚህ አሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣት ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርሰስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመሪያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማየት ምን አለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡም ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ድሮ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው።
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክ እና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ። እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
በጣም ነው የማመሰግነው አቶ ዘካርያስ፣ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
የተከታተላችሁት የምሽቱን ትምህርት ነክ ጉዳዮች ነበር። አሁን በመቀጠል የምናልፈው ደግሞ ንግድና ምጣኔ ሀብት ዘገባችን ነው። የኢትዮጵያ ንግድ ባንክ ከሶስት ሳምንት በፊት በዲጂታል የግብይት ስርዓቱ ላይ ባጋጠመው ችግር ምክንያት በህገ ወጥ መንገድ የተወሰደበትን ገንዘብ በማስመለስ ላይ ይገኛል። ባንኩ በወቅቱ እንደተወሰደበት ከገለጸው ገንዘብ 86% ማስመለስ መቻሉንም አስታውቋል። እስካሁን የወሰዱትን ብር አልመለሱም ያላቸውን ግለሰቦች ስም ዝርዝርም ከነፎቷቸውና የባንክ ሂሳብ ቁጥራቸው ጋር በይፋ በማሳወቅ ላይ ይገኛል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የህግ ባለሙያው አቶ ዳዊት ገብሩ ባንኩ የሰዎችን ማንነት ይፋ ያደረገበትን መንገድ ህግን ያልተከተለ ነው ሲሉ ተችተዋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የሂሳብ አያያዝና ፋይናንስ መምህር የሆኑት አቶ ታምራት መንገሻ በበኩላቸው ባንኩ አሁንም የደንበኞቹን እምነትና ዝናውን መልሶ ለማግኘት በሚያስችሉ ስራዎች ላይ ማተኮር እንዳለበትም ይገልጻሉ። የኢትዮጵያ ንግድ ባንክ ኃላፊዎችን አስተያየት ለማካተት ያደረግነው ጥረት እስካሁን ድረስ አልተሳካም። አስማማው አየነው በዚህ ዙሪያ ያሰናዳው ዘገባ ተከታዩ ነው።
የኢትዮጵያ ግዙፍ የፋይናንስ ተቋም የሆነው ንግድ ባንክ ከሶስት ሳምንታት በፊት በዲጂታል የግብይት ስርዓቱ ላይ ያጋጠመ የባለው ችግር ምክንያት በህገወጥ መንገድ የተወሰደበትን ገንዘብ እያስመለሰ መሆኑን አስታውቋል። ባንኩ በወቅቱ እንደተወሰደበት ከገለጸው ከ800 ሚሊዮን ብር በላይ ገንዘብ 689 ሚሊዮን ብር ወይም 86% እንደተመለሰለት በይፋዊ የማኅበራዊ ትስስር ገጹ ላይ ከአንድ ሳምንት በፊት ባወጣው ጽሑፍ ገልጿል። የአሜሪካ ድምፅ አሁናዊ መረጃዎችን ለማወቅ የባንኩን የሚመለከታቸው አካላት ለማናገር ያደረገው ጥረትም ፈቃደኛ ባለመሆናቸው ምክንያት ባለመሳካቱ ማካተት ሳይችል ቀርቷል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት የሂሳብ አያያዝና ፋይናንስ መምህር የሆኑት አቶ ታምራት መንገሻም የፋይናንስ ተቋማት እንደዚህ አይነት ሁኔታዎች ሊገጥሟቸው እንደሚችል ቢታወቅም ያጋጠመውን ችግር ምንነት በተመለከተ ግን አሁንም በሌላ ወገን ሊጣራ የሚገባው ነው ይላሉ።
በኢንዲፔንደንት አካል የተረጋገጠ ቢሆን ወስዶ ሙሉ ለሙሉ በዚህ ምክንያት ነው ማለት ይቻላል። እና ከዚህ አንጻር በመሰረቱ ከሌሎች ተቋማት በተለየ ሁኔታ እነዚህ ስህተቶች እንዳይደርሱ ሊደርሱ ካሉም ቀድመው እንዲለዩ እና ተገቢውን የቁጥጥር ስርዓት እንዲደረግባቸውና ወደ መጨረሻው ደረጃ እንዳይደርሱ የክትትል ስርዓታቸው ጠንካራ ሆኖ ሳይደርስ ሊከላከሉት ይገባል ተብሎ የሚታሰቡ ተቋማት ናቸው። ግን ዞሮ ዞሮ ደግሞ በስራ ሂደት ላይ ሊገጥሙ የሚችሉ ስህተቶች እንግዲህ ኤክስፔክትድ ነው። በፋይናንስ ተቋም ባይሆን በይበልጥ ኤክስፔክትድ ሊሆን ይችላል። ግን ዞሮ ዞሮ አሁን ምንድን ነው ማለት የምንችለው ባንኩ ይህንን በማዘመንበት በተፈጠረ ማይነር ስህተት ተፈጥሯል የሚል ነው። በሌሎች አካላቶች በእውነት ባንኩ ባቀረበው መሰረት በስራ ላይ የተፈጠረ ዝቅተኛ ስህተት ነው ወይ ወይስ እንደው ከዛም ሊያልፍ ይችላል የሚለውን በሌላ ሶስተኛ አካል ተጣርቶ ለምሳሌ በኦዲት ሊሆን ይችላል ወይም በሌሎች እስካልታወቀ የምንወስደው የባንኩን ነው።
የኢትዮጵያ ንግድ ባንክ መጋቢት 22 ባወጣው መግለጫ የወሰዱትን ብር የመለሱ ደንበኞች ቁጥር ከ10800 በላይ መድረሳቸውን አሳውቋል። ከዚህ ቀን ጀምሮ የተለያየ ገንዘብ መጠን በማስቀመጥ አላግባብ ገንዘብ ወስደው አልመለሱም ያላቸውን ሰዎች ስም ዝርዝር ከፎቷቸውና የባንክ ሂሳብ ቁጥራቸው ጋር በስድስት ዙሮች ይፋ አድርጓል። ፎቷቸውም በባንኩና የመንግስት ብዙሃን መገናኛዎች የማህበራዊ ትስስር ገጾች ላይ እንዲወጣ ተደርጓል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው የህግ ባለሙያው አቶ ዳዊት ገብሩ ባንኩ የሰዎችን ማንነት ይፋ ያደረገበት መንገድ ህግን ያልተከተለ ነው ሲሉ ይወቅሳሉ።
በእርግጥ የውስጥ ችግር ነው ከተባለ ይህን የውስጥ ችግር የፈጠሩ ሰዎች በማወቅም ባለማወቅም ያጠፉት ነገር ካለ ለህዝብ ግልጽ የሆነ ነገር የለም። አንደኛው ክፍተት አለ ብዬ የማስበው ነገር እሱ ነው። በሌላ ወገን ስናይ ደግሞ ህገ መንግስቱ አንቀጽ 26 ንዑስ አንቀጽ 3 ላይ የግል ህይወት የመከበር ጥበቃ ገደብ እንዳለውም ያሳያል። ምንድን ነው እሱ ገደብ? ለህዝብ ደህንነት ሲባል እንደዚህ አይነት ተመሳሳይ ነገሮች ሲያጋጥሙ መንግስት ሊወስነው የሚችል ነገር ሊኖር ይችላል። ያው ራሱን የቻለ ገደብ ሊኖር ይገባል። ለዚህኛውም ሌላው ገደብ እንደሚያስፈልገው ሁሉ ማለት ነው። በእርግጥ በወቅቱ ባንኩ ካደረጋቸው ርብርቦች መካከል ከባንክ ወደ ባንክ የሚደረጉ ዝውውሮችን ኢድሱ ስለተባለ ድርጅት በማሳወቅ ያው አካውንቶችን ማሳገድ ችሏል። ነገር ግን ባንኩን ደንበኞች ስምና ፎቶ መለጠፉ ንጹህ ሆኖ የመገመት መብት ሊነካ የሚችልና በፍርድ ቤቶች ላይም አስፈላጊ ተጽዕኖ ደግሞ አለ። ሶ መሆን የነበረበት ተጠርጣሪዎቹ ላይ አስፈላጊውን የፍርድ ቤት ሂደት ከተካሄደ እና ከተወሰነባቸው በኋላ በፍርድ ቤት ትዕዛዝ እና በፖሊስ ፈጻሚነት ስማቸውና ፎቶቸው መለጠፍ እንጂ ራሱ ባንኩ ስም ለጥፎ ፎቶ ለጥፎ እነዚህ ናቸው ሌቦቹ እነዚህ ናቸው የሰረቁት ብሎ መወሰን በራሱ ግን አግባብነት አለው ብዬ አላምንም።
የፋይናንስ ተቋማት ከምንም በላይ የደንበኞቻቸውን እምነትና ዝናቸው መጠበቅ ይገባቸዋል የሚሉት አቶ ታምራት መንገሻ በበኩላቸው የኢትዮጵያ ንግድ ባንክ ያጋጠመው ችግርም ለዘመናት የገነባው ስሙን ሊሸረሸር የሚችል ነው ይላሉ። ስለዚህም ይህንን ስሙን መመለስ ላይ አተኩሮ መስራት እንዳለበት ይመክራሉ።
ፋይናንስ ተቋማት ትልልቅ መጠበቅ ያለባቸው ጉዳዮች አሉ። አንዱ እምነት ትረስት ነው። ሰዎች አምነው ገንዘባቸው እንዲያስቀምጡ አምነው እንዲያወጡ እምነት መኖር አለበት። እሱም በከፍተኛ ሁኔታ መጠበቅ አለባቸው። ሁለተኛ መልካም ዝናቸው እንደጎላ እንደደመቀ ሊቀጥል ይችላል ይገባል። አሁን የኢትዮጵያ ንግድ ባንክ ከዚህ አንጻር መልካም ዝና ያለው ባንክ ነው። የመንግስትም ባንክ ነው፣ የሀገርም ባንክ ነው። ይሄንን እንዲከሰት ሊገባ አይገባም ነበር፣ ቁጥጥር ሊደረግ ይገባ ነበር። ስለዚህ አሁን ባንኩ ብዙ ስራ መስራት አለበት። ምንድነው መስራት ያለበት? በትክክል ለማህበረሰቡ እንዳይሸረሸር እምነቱም መልካም ዝና ላይ ያለውም መደገፍ እንዳይቀንስ ህብረተሰቡ ማለት ነው አብሮት የሚሰራው ቢዝነስ ሜክ የሚያደርገው እነዚህን ነገሮች በዝርዝር አውጥቶ ማስረዳት አለበት በየጊዜው ለሰው። ይሄ የሆነው በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው፣ ይሄም እንዲህ የደረሰው በዚህ ነው፣ በኢንዲፔንደንት ቦዲ ይሄን አድርጌያለሁ። በሶሻል ሚዲያም ይሁን በሌሎች ሊነሱ የሚችሉ ሌሎችን እንትኖች ለማውረድ እና ትክክለኛ የችግሩን መሰረታዊ መነሻ በግልጽ ለህብረተሰቡ በየጊዜው ማድረስና ሊደርሱ ይችሉ የነበሩ የስትረስ እና የሬፑቴሽን ሪስክን መቀነስ ይገባል።
ንግድ ባንክ ገጥሞት በነበረው ችግር ዙሪያ ሙሉ ምርመራ እያካሄደ እንደሆነ የገለጸው የኢትዮጵያ ብሔራዊ ባንክ ግኝቱን የሚመለከት ሪፖርት ከሳምንት በኋላ እንደሚያወጣ ከ15 ቀን በፊት ያስታወቀ ቢሆንም እስካሁን ግን በጉዳዩ ዙሪያ ይፋ ያደረገው ነገር የለም። ችግሩ ከሳይበር ጥቃት ጋር የተያያዘ አለመሆኑን ግን አስቀድሞ ሲገለጽ ቆይቷል። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደርም ችግሩ ከሲስተም ጋር የተያያዘ እንጂ የሳይበር ጥቃት አለመሆኑን ፍተሻ አድርጎ ማረጋገጡን በሰጠው መግለጫ አስታውቋል። በአዲስ አበባ ዩኒቨርሲቲ ንግድ ሥራ ትምህርት ቤት መምህር የሆኑት አቶ ታምራት መንገሻ ሁሉም የፋይናንስ ተቋማት ከዚህ ትምህርት ወስደው የቁጥጥር ስርዓታቸውን ማጠናከር ይገባቸዋል ይላሉ።
የቁጥጥር ስርዓታችን ምን ያክል ጠንካራ ነው? በየት በኩል ሊሰበር ይችላል? እንግዲህ አሁን ያለንበት እንደምታውቀው በዚህ በቴክኖሎጂ ዘመን ነው ያለ ነው። የቴክኖሎጂ ቁጥጥር የራሱ ስርዓት አለው። ከማኑዋል ከምንለው ቁጥጥር በጣም እጅግ የተለየ ነው። በሱ ላይ ያላቸውን የሰው ኃይል ያላቸውን ራሱ ቴክኖሎጂውን የሬጉላቶሪ አቅም እነዚህ ሁሉ አንድ ላይ ተሰናስለው የፋይናንስ ተቋሞች እጅግ በጣም ጠንካራ ካልሆኑ በኢኮኖሚው ላይ የሚደርሰው የዚህ እምነት መላላት ከፍ እያለ ወደ መጥፎ ደረጃ ሊሄድ ይችላል። ስለዚህ በዚህ አንጻር እኔ ብዙ ኃላፊነት ቢወስድ ብዬ የማስበው የተቆጣጣሪ አካሉን ነው፣ ብሔራዊ ባንክ ማለት ነው።
የኢትዮጵያ ንግድ ባንክ በአሁኑ ወቅት ያለው ተቀማጭ ገንዘብ ከ1.1 ትሪሊየን ብር በላይ ተሻግሯል። የግዙፍ የፋይናንስ ተቋም የሁሉም የኢትዮጵያ ሀብት መሆኑን የገለጹት የአሜሪካ ድምፅ ያናገራቸው ባለሙያዎች እንደዚህ አይነት ችግሮች በሚከሰቱበት ወቅት ሀገራዊ ተቋማት በአስቸኳይ ከችግሩ የሚወጡበትን መንገድ መዘየድና ገጽታቸውን መጠበቅ ይገባል ሲሉም ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ትላንትናው ዕለት በዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ሰዎች የፀሐይ ግርዶሽን ተመልክቷል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
ከቴክሳስ እስከ ሜይን ግዛት በሚሊዮን የሚቆጠሩ አሜሪካውያን ግርዶሹ በሸፈናቸው አካባቢዎች ለሰዓታት አንገታቸውን አስግገው ተስተውለዋል። ኤንሪኬ ካታላንና ቤተሰቦቹ የፀሐይ ግርዶሹን ለመመልከት የተሰባሰቡትን ሰዎች ለመቀላቀልና ታዋቂ ወደ ሆነው የኢንዲያናፖሊስ የመኪና መወዳደሪያ ስፍራ ለመምጣት የወሰኑት በመጨረሻው ሰዓት ላይ ነው። ምክንያቱም ዛሬ ልጆቹ ትምህርት ቤት የመሄጃ ቀናቸው በመሆኑ ነው።
ዛሬ ትምህርት ቤት አልሄዱም፣ ፈቅደንላቸዋል።
ካታላንና ቤተሰቡ በስፍራው ለመገኘት ሰሜን ኢንዲያና ከሚገኘው መኖሪያቸው የሁለት ሰዓት መንገድ ነድተዋል። ካታላን ከዚህ በፊት የፀሐይ ግርዶሽ ያየው በልጅነቱ ሜክሲኮ በነበረበት ወቅት ነው። ያም ቢሆን ከፊል ግርዶሽ እንጂ እንደአሁኑ ሙሉ ግርዶሽ አልነበረም።
ልዩ ነበር። ለዚያም ነው እዚህ የተገኘ ነው። ከዚህ በፊት ሲከሰት አስታውሳለሁ፣ ወጣት ነበርኩ። ያንን ልምድ እነርሱም እንዲኖራቸውን የምፈልገው እነርሱ ሙሉ ግርዶቹን ነው የሚያዩት።
የመኪና መወዳደሪያው ስፍራ ናሳ ከአጋሮቹ ጋር በመሆን በመላ አገሪቱ ሙሉ ግርዶሹ የሚከሰትባቸው ስፍራዎች ካዘጋጃቸው የመመልከቻ ቦታዎች አንዱ ነው። በፖለቲካ ምክንያት በተከፋፈለችው አገር ትዕይንቱን በጋራ ከሌሎች ጋር ሆኖ መመልከት የአንድነት ስሜት እንደሚፈጥር የሚናገሩት ከቺካጎ የመጡት ቻርለስ እና ካቲ ማህር ናቸው።
Nobody's going to be talking about what side the sun is on or the moon is on.
ማንም ሰው ፀሐይዋ ወይም ጨረቃዋ በየት በኩል ነች በሚል አይከራከርም። እየሆነ ካለው መልካም ያልሆነ ነገር ትንሽ ፋታ የሚሰጥ ነው።
የናሳ ምክትል አስተዳዳሪ የሆኑት ፓም ሜልሮይ
Today millions of Americans will stand together.
በሚሊዮን የሚቆጠሩ አሜሪካውያን ዛሬ አንድ ላይ በመቆም በመገረምና በመደነቅ ወደ ሰማይ ይመለከታሉ። የጨረቃ
የምሽቱ መሰናዶ እዚህ ላይ ተጠናቋል። በነገው ምሽት እንገናኝ። ተነስተል ¶¶